የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ምሽት በጋቢና ቪኦኤ
እኔ የመጀመሪያው ቲክቶክ ኮሮና ተከታችን ያስመሰልኩ እንደዛ መጀመሪያ ላይ ገብቷል ተብሎ ተከነገረበት ሰዓት እንደአይነት መረበሽ እንደአይነት ሌላ ስጋት ውስጥ አልተገባም።
አቶ አንሙ ታወቀ ናቸው። ከአሜሪካ ወደ ኢትዮጵያ በገቡ በጥቂት ቀናት ውስጥ በተደረገላቸው ምርመራ የኮቪድ-19 ቫይረስ ተገኝቶባቸዋል። ስለኔ በማህበራዊ ገጾች ሲዘዋወር የነበረው መረጃ አሳዝኖኛልም ብለዋል። ሙሉ መሰናዶው በምሽቱ ይደመጣል።
በጣም አጭር ጊዜ ሁለት እና የሶስት አመት እቅዱ ነው ያለው። ልንወጣበት የምንችለው እቅድ በጣም ጥሩ የሆነ አሰስመንት መስራትና ለዛ የሚሆን እቅድ ማዘጋጀት ነው የሚያስፈልገው።
የመጣኔ ሀብት ተንታኙ አብዱል መናን መሐመድ ናቸው። ኢትዮጵያ የኮቪድ-19 ወረርሽኝ ከፈጠራቸው ኢኮኖሚያዊ ፈተናዎች የምታገግምባቸው ሐሳቦችን በምሽቱ ይሰነዝራሉ። ተጨማሪ ትኩስ ዘገባዎችም አሉን። ሰላም ለእናንተ ይሁን። ይህ ጋቢና ቪኦኤ ነው። ከአሜሪካ ድምፅ ተጀመረ። ሀብታሙ ዝዩም መርሃ ግብሩን እመራለሁ። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ባጭሩ ታስቃኝናለች።
አመሰግናለሁ ሀብታም። ባለፉት 24 ሰዓታት ውስጥ ከተደረጉ 965 የላብራቶሪ ምርመራዎች በእለቱ የኮሮና ቫይረስ የተያዙ ሰዎች አለመኖራቸውን የኢትዮጵያ የጤና ጥበቃ ሚኒስቴር ዛሬ ቀትር ላይ ባወጣው የፌስቡክ መግለጫ አስታውቋል። የደቡብ ክልል የጤና ቢሮ የኮሮና ቫይረስ መከላከያና የሐኪሞች የግል ደህንነት መጠባበቂያ ቁሳቁሶች እጥረት እንዳለበት አስታወቀ። የጤና ቢሮው ኃላፊ አቶ አቅናው ካውዛ ከውጭ የመጡ ከ800 በላይ ዜጎች ባስገድዶ ለይቶ ማቆያ ውስጥ መሆናቸውን ተናግረዋል። አቶ አቅናው በህብረተሰቡ መካከል ስለ ወረርሽኙ ግንዛቤ ለመፍጠር ጥረት ቢደረግም እስካሁን ድረስ ግን የባህሪ ለውጥ አለመምጣቱን ገልጸው የአስተምህሮታችንን ውጤታማነት ማጤን ያስፈልጋል ብለዋል። በክልሉ የቤት ለቤት አሰሳ በዚህ ሳምንት ከተጀመረ ወዲህ በየቀኑ ከ200 እስከ 300 የሚደርሱ ጥቆማዎች ለመንግስት የደረሱ መሆናቸውን ገልጸው በቫይረሱ የተጠረጠሩ 51 ሰዎች ተመርምረው ሁሉም ነፃ መሆናቸው መረጋገጡንም አስታውቋል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው። የኮሮና ቫይረስን ለመከላከልና ስርጭቱን ለመክታት ዛሬ በደሴ ከተማ የቤት ለቤት አሰሳ ተጀመረ። 60 ሺህ ቤቶችን በሚያካትተው አሰሳ 120 የጤና ባለሙያዎች እንዲሁም በጎ ፈቃደኞች ይሳተፉበታል ተብሏል። በሌላ በኩል የደሴ ሪጅናል ላብራቶሪ ከነገ ጀምሮ የምርመራ አገልግሎት መስጠት የሚያስችለውን እውቅና አግኝቷል። ላብራቶሪው በክልሉ ከደሴና ከጎንደር ቀጥሎ የምርመራ አገልግሎት የሚሰጥም ነው ተብሎለታል። ወሎ ዩኒቨርሲቲ ያዘጋጀው የላብራቶሪ ምርመራ እንደሚጀምር የተገለጸ ሲሆን በሁለቱ የላብራቶሪ መመርመሪያዎች በቀን እስከ 500 የሚደርሱ ናሙናዎችን መመርመር እንደሚቻል የጤና መምሪያ ኃላፊው አቶ አብዱልሐሚድ ይመር ለአሜሪካ ድምጽ ሬዲዮ አስረድተዋል። ዘገባውን ያደረሰን መስፍን አድራጌ ነው። የኮሮና ቫይረስ ስርጭትን ለመቆጣጠር በመላው አሜሪካ በፕሬዚዳንት ዶናልድ ትራምፕ የእንቅስቃሴ ገደብ ሊጣል እንደሆነ የወጡት የሐሰት መረጃዎች በዋነኛነት እንዲሰራጩ ያደረጉት የቻይና የስለላ ሰራተኞች ናቸው ሲሉ የአሜሪካ የደህንነት ተቋማት መክሰሳቸውን ኒውዮርክ ታይምስ ዛሬ ዘግቧል። እንደ ዘገባው ከሆነ ይህ መልእክት ከወር በፊት በስልክ ከሰው ወደ ሰው ተላልፎ በኋላም በማህበራዊ ድረገጾች ላይ በመዛመት መጠነኛ የሆነ ውዥንብር መፍጠሩን ተከትሎ የአሜሪካ የደህንነት መስሪያ ቤት የመረጃዎቹን ሐሰተኛነት ገልጾ መግለጫ እንዲያወጣ አስገድዶት ነበር። የቻይና የውጭ ጉዳይ መስሪያ ቤት በበኩሉ ይህ ክስ መሰረተ ቢስ የሆነ እንደሆነ ገልጾ ምንም ምላሽ እንደማይኖረውም አስታውቋል። የተባበሩት መንግስታት ዋና ጸሐፊ የሆኑት አንቶኒዮ ጉቴሬሽ የኮሮና ቫይረስ ወረርሽኝ ከበሽታነቱ አልፎ የሰብአዊ መብት ቀውስ እያስከተለ እንደሆነ ገለጹ። አንቶኒዮ ጉቴሬሽ ሐሙስ ዕለት በሰጡት መግለጫ ላይ የዓለም መንግስታት የዜጎቻቸውን ጤና እንዲጠብቁ የሕክምና መስጫ ተቋሞቻቸውንም ለሁሉም ዜጋ እኩል ተደራሽ እንዲያደርጉና የኑሮና የመቋቋሚያ ድጎማ ለሚያስፈልጋቸውም ድጋፍ እንዲያደርጉ እንዲሁም መሰረታዊ የሆኑትን እንደ ምግብና መጠጥ መጠለያ እንዲያሟሉ ጠይቀዋል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ለወራት የዓለም ስጋት ሆኖ በቀጠለው የኮሮና ቫይረስ የሚያዙ ሰዎች ቁጥር በኢትዮጵያም እያሻቀበ መሄዱን ተከትሎ የኢትዮጵያ መገናኛ ብዙሃን ግለሰቦች ሊያደርጓቸው ስለሚገቡ ጥንቃቄዎች ከማስተማር ባለፈ ለወትሮ ማህበረሰቡ በአካል ተገኝቶ ይሳተፍባቸው የነበሩትን ማህበራዊና ሃይማኖታዊ ስነ ስርዓቶች ከቤቱ ሳይወጣ ባለበት እንዲከታተል እያደረጉ ነው። ከዚህ አንጻር የመገናኛ ብዙሃን ህብረተሰቡን ከወረርሽኝ ለመጠበቅ በሚደረገው ርብርብ ምን ያክል ኃላፊነታቸውን እየተወጡ ነው ስትል ባልደረባችን ስመኝሽ ቆየ በኢትዮጵያ የሚገኙ የመገናኛ ብዙሃን ተቋማት ተወካዮች አነጋግራለች። እንደሚከተለው ይቀርባል።
ለረጅም ጊዜ በሙከራ ስርጭት የቆየውና ዋናውን ስርጭት ከጀመረ ገና የሳምንታት እድሜ ያስቆጠረው ባላገሩ የቴሌቪዥን ጣቢያ ስርጭቱን የጀመረው ከኮሮና ቫይረስ ጋር የተያያዙ መረጃዎችን ለህዝብ በማድረስ ነበር። የቴሌቪዥን ጣቢያው መስራች አባልና ዋና ዳይሬክተር የሆነው አብርሃም ወልዴ እንደገለጸልን የመላው ህብረተሰብ ርብርብ በሚፈለግበት በዚህ ወሳኝ ወቅት እንደ ሚዲያ ተቋም የራሳችንን አስተዋጽኦ ማድረግ አለብን በሚል ውሳኔ የቴሌቪዥን ጣቢያው የሙከራ ስርጭቱን አቋርጦ ወደ ሙሉ ስርጭት እንዲሸጋገር ተደርጓል ይላል።
በዚህ ፋሲካ በዓል ነበረ ዋናው ስርጭት እንጀምራለን ብለን ፕላን አድርገን የነበረው። ከዛ ግን በዚህ ወረርሽኝ ምክንያት በአጋጣሚ ባሰብነው አይነት እስኬጁል መሄድ አልቻልንም። ስለዚህ ምን እናድርግ ብለን በቦርድ ቁጭ ብለን ማከል ጀመርን። ምንድነው ሁለት ሀሳብ መጣ። አንድ ይቆይና በቃ ነገሮች ሲረጋጉ ባሰብነው ደረጃ እንጀምር የሚል አንድ ሀሳብ እና ሌላው ደግሞ በዚህ ራፍ ላይ ለወገን ካልሰራን ሊያቃይደን ምን ማለት ነው? ስለዚህ ወገን የሚደሰትበት ነገር፣ ሀገር የሚደሰትበት ነገር መስራት ግዴታችን ነው። እንግዲህ ይሄ ነገር በሕክምና ባለሙያዎች፣ በፖሊሶች እና በወታደራዊ ኃይሎች እና በሚዲያ አካላት ጥምረት የሚሰራ ሀገራዊ ስራ አለ እና ሁለተኛው አማራጭ አሸነፈ ማለት ነው። ስለዚህ በሱ መንቀሳቀስ ጀመረ።
የኮሮና ቫይረስ እያስከተለ ካለው የጤና የኢኮኖሚና ማህበራዊ ቀውስ አንጻር ማህበራዊ ሚዲያዎችን ጨምሮ አጠቃላይ የመገናኛ ብዙሃን ለህብረተሰቡ ትክክለኛ መረጃ የማቅረብና ሰዎች ራሳቸውን እንዲጠብቁ የማስተማር ኃላፊነት ተጥሎባቸዋል። ሌላው ያነጋገርነውና 90% የመደበኛ ፕሮግራሙን በኮሮና ቫይረስ ዙሪያ ባሉ ዘገባዎች የተካው ደግሞ አፍሪካን ሬኔሳንስ ቴሌቪዥን ሰርቪስ ወይም አርትሲ ቴሌቪዥን ጣቢያ ነው። የጣቢያው ዋና ኦፕሬሽን ኃላፊ መላኩ ብርሃኑ እንደገለጸልን የኮሮና ቫይረስ እጅግ አሳሳቢ በመሆኑና አሁን ያለውን የተስፋ መስኮት ጠብቆ በበሽታው ሌሎች ሀገሮች እንደተጠቁት ህብረተሰቡ እንዳይጠቃ የማድረግ ኃላፊነቱን ለመወጣት አርት ቴሌቪዥን ከፍተኛ ትኩረት ሰጥቶ እየሰራ ይገኛል።
አብዛኞቹ ከዚህ ቀደም የነበሩትን ፕሮግራሞች በሙሉ ስማቸውን ባለበት ተጠቅሞ፣ ነገር ግን ኮንቴንታቸውን ሙሉ ለሙሉ በኮሮና ቫይረስ ኮቪድ-19 ላይ ያተኮሩ እንዲሆኑ አድርጓል። ከዛን ጋር በሀገር ውስጥ ያሉ የሕክምና ባለሙያዎችን በማነጋገር የበሽታ መተላለፊያ መንገዶችና ሊደረግ የሚገባቸው ጥንቃቄ እርምጃዎችን በተመለከተ ህብረተሰቡ በቂ መረጃ እንዲያገኝ በማድረግ በተለያዩ ፕሮግራሞች ውስጥ ኢንተርቪው ማድረግ እያቀረበ ህብረተሰቡ እንዲማርበት አድርጓል። የዜና ሽፋኑ ኦልሞስት 90% ከሚባለው በላይ በየቀኑ ያሽፋል። ትኩረት እንዲያደርገውም የኮሮና ቫይረስ ስርጭትና በመሳሰሉት ተዛማጅ መረጃዎች ላይ ነው። ያሉን ሳምንታዊ የሆኑ የሳምንት ሁለት ቀንና ሶስት ቀን የሚተላለፉ ፕሮግራሞች፣ በተለይ የውይይት ፕሮግራሞች እና ጉዳይ የሚባለውን ጨምሮ ሙሉ ትኩረታቸውን በዚህ ላይ እንዲያደርጉ አድርገናል። የመዝናኛ ፕሮግራሞቻችን እያዝናኑን ቢሆን ህብረተሰቡ ተገቢውን የሆነ እውቀት እንዲጨብጥ ለማድረግ በዚሁ በኮሮና ቫይረስ ወረርሽኝ እና ተዛማጅ መረጃዎች ላይ ፎከስ እንዲያደርጉ አድርገናል።
የሚደረጉት ጥረቶች እንዳሉ ሆነው አብርሃምን ኢትዮጵያ ውስጥ ያሉ የሚዲያ ተቋማት ሚዛናዊ አቀራረብ ምን ይመስላል በሚል ያቀረብንለት ጥያቄ ሲመልስ የኮሮና ቫይረስ አዲስ ወረርሽኝ ከመሆኑ አንጻርና በበሽታው ያሉ መረጃዎች በሙሉ ጥርት ያሉ አለመሆናቸው ሚዛናዊ ዘገባ ላይ ተጽዕኖ አሳድሯል ይላል።
ሚዲያ ትልቅ አስተዋጽኦ ያደርጋል። በእርግጥ ግን የሚዲያው የሚሰሩ ሰዎች የሚዲያው ባለቤቶች ሆነ ወይም ፕሮዲሰሮቹ በጣም መጠንቀቅ አለባቸው እና አንዳንድ ጊዜ ጣቢያዎች ላይ የሚታዩት ነገር በጣም አብዛኛው ጥሩ ሆኖ ሳለ ግን ከኛ ሀገር ባህሪ ጋር አስቸጋሪ ነው። አንዳንድ ጊዜ በባይክሎጂን ታገ ላይ ራሱ በቃ አድርጎ የተባለው ነገር ሲደረግ ሰው ጋር ታያለሽ እና በቃ ስህተቶች ከፈልግሽ በጣም ብዙ ስህተቶች ታያለሽ። ሁለተኛ እንደገና ደግሞ መልክትም ሲያስተላልፉ ከበሽታው ጋር ባለ ወይ መቀለድ ወይም ነገሩን አንዳንድ ጊዜ ከባድ ነው። ነገሩንም በጣም ማክበድ ነገሩንም በጣም ማቅለል ምልክት ስለማይሆን ልኩን ማወቅ ራሱ እውቀት ይፈልጋል። ስለዚህ ማንም ተነስቶ ዝምሎ በዚህ ጉዳይ ላይ ማስተማር፣ ማንም ተነስቶ በዚህ ጉዳይ ላይ ዘፈን መስራት፣ በዚህ ጉዳይ ላይ ተነስቶ ማስታወቂያ ብር ብሎ መስራት ትክክል አይደለም። እሱ ምንም አይነት ስታንዳርድ ስለሌለው በእርግጥ አስቸጋሪ ይሆናል።
መላኩም በበኩሉ በአሁኑ ወቅት ሐሰተኛ ወይም የተዛቡ መረጃዎች በተለይ በማህበረሰብ ሚዲያው ላይ መቅረባቸው ከበሽታው እኩል ህብረተሰቡ ላይ ጉዳት የማስከተል አቅም አላቸው። ስለዚህ እንደዚህ ያሉ የተዛቡ መረጃዎችን ለማጥራት እንሰራለን ይላል።
በተለይ የሚናፈሱ መረጃዎችን በማቅረብ ረገድ ስለ ቫይረሱ ያሉ የተዛቡ ግንዛቤዎችን ሊያጠሩ እንዲችሉ የሕክምና ባለሙያዎች ከሙያ ጋር ቀጥተኛ ተዘማጅነት ያላቸው በጤና ሚኒስቴር ለሚዲያ ሪሶርስ ፐርሰን ናቸው ተብሎ የተለዩ የሕክምና ባለሙያዎችን ብቻ ማነጋገር መረጃዎችን በቀጥታ ወደ ህብረተሰቡ ለማቅረብ ጥረት እያደረግን ነው።
የዓለም አቀፉ የምርመራ ጋዜጠኞች ትስስር ያለፈው ወር ላይ ጋዜጠኞች ኮቪድ-19ን በምን መልኩ መዘገብ አለባቸው በሚል ጠቃሚ ምክሮችን የያዘ ሪፖርት አውጥቶ ነበር። በሪፖርቱም ላይ ጋዜጠኞች እውነታውንና ግምታዊ ሐሳቦችን እንዲለዩ፣ ትኩረት ለመሳብ ሲባል ዘገባዎችን አስፈሪ እንዳያደርጉና የሚያብራሩ ባለሙያዎችን በጥንቃቄ እንዲመርጡ መክሯል። ለቪኦኤ ለተጠናከረው ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አቶ አንድሙ ታወቀ ከአሜሪካ ወደ ኢትዮጵያ ከገቡ ከጥቂት ቀናት በኋላ በተደረገላቸው ምርመራ የኮቪድ-19 ቫይረስ የተገኘባቸው ግለሰብ ናቸው። በአሁኑ ሰዓት በተደረገላቸው የሕክምና እርዳታ ከቫይረሱ ነፃ የሆኑት አቶ አንድሙት እሳቸውን አስመልክቶ በማህበራዊ መገናኛዎች ሲሰራጩ የነበሩ መረጃዎች በእጅጉ እንዳሳዘኗቸው ገልጸዋል። ዳግም ከቤተሰቦቻቸው ከመቀላቀላቸው ከጥቂት ሰዓታት በፊት አስቴር መስጋናው ደውላ አናግራቸው ነበረ፣ እንደሚከተለው ይደመጣል።
ስሜ አንድሙ ታወቀ ይባላል። የመጣሁት ከአሜሪካ ኢንዲያና ግዛት ነው።
የት ግዛት?
ኢንዲያና።
ኢንዲያና ግዛት
ጅባራ ከተማ ነው የተወለድኩበት። ደግሞ አዲስ ክላን ከተማ ይባላል። ያው ቀደም ሲል አብዛኛውም ሰው እንደሚያውቀው በሽታው ከተገኘብኝ በኋላ እዚህ ባህር ዳር መኮር ሆስፒታል እንገኛለን ማለት ነው።
አሜሪካን ሀገር ምን ያህል አመት ቆዩ?
2 አመት ነው የቆየ።
ወደዚህ ከመምጣቱ በፊት የኮሮና ቫይረስ በግዛት ውስጥ ነበር?
በግዛት ውስጥ እንዳሁኑ የከፋ ደረጃ ባይሆንም የከፋ ደረጃ አልደረሰም እንጂ ነበረ።
ወደ ኢትዮጵያ ሲመጡ አላማው ከምን ጋር የተያያዘ ነበር?
ቤተሰብ ጋር ለማሳለፍ፣ መጪውን በዓል ለማሳለፍ ነው። ሁለተኛ ደግሞ ልጅ አለችም። 2 አመት ላይ ያው በዘጠኝ ወር አካባቢ ነበር ትያት ሄድኩ። እሷንም ለማየት ባለቤቴ ጋርም ያለውን ነገር አንድ ለማለት በቃ በዓል መጪውን ያሳለፍነውን በዓል ለማሳለፍ ነበር ከቤተሰቡ ጋር ከዘመድ ጋር።
እርስዎ የመጡበት ወቅት እንግዲህ የኮሮና ቫይረስ በዓለም አቀፍ ደረጃ የተስፋፋበት ነበር። ቫይረሱ ሊኖርብኝ ይችላል ብለው ተጠራጥረው ነበር?
አጋጣሚ ከኢንዲያና ወደ ዲሲ ለመሄድ ኢንዲያና ላይ የነበረው ኤርፖርት ወደ 17 ፍላይት ካንስል ነበር ያኔ እና በጣም ያስፈራል። ጭር ያለ ነገር ነበረ። ግን ከዛ ወደዚህ እስከምመጣ ባለው እኔ ምንም ነገርም አላሰብኩኝም። ይህ ነገርም ይፈጠራል ብዬም አልጠበቅኩ ነበር። አጋጣሚዎች ደግሞ እንግዲህ እንደዚሁ ሁኔታ ነው።
እዛ ያሉ ግን ስለ በሽታው የመተላለፊያ መንገድ መደረግ ስላለበት ጥንቃቄ ያውቁ ነበር ማለት ነው? ጥንቃቄ ያደርጉ ነበር?
ባለው ነገር ጥንቃቄ አደርጋሉ። ለምሳሌ እንደዚህ በምትንቀሳቀስበት ሰዓት ሳኒታይዘር ሊለብስ፣ አስፈላጊ በሆነበት ቦታና ዶላሮችን በመጠቀም ልንዲ ታደርጋለች።
ከመቼ ወዲህ ነው ምልክቱን ማሳየት የጀመሩት ኢትዮጵያ ውስጥ ከገቡ በኋላ?
እንግዲህ ኢትዮጵያ ውስጥ ቅዳሜ ቀን ነው የገባውኝ። በእኛ 12 ማለት ነው፣ በኢትዮጵያ 12 ማን የገባው እሁድም ደህና ነበርኩኝ። ሰኞ ከሰዓት በኋላ አስታውሳለሁ የሆነ ማለት የተለየ ስሜት ይሰማ ነበር። ላይክ ብርድ ብርድ ማለት ነው። እና የሆነ ሰዓት ላይ ምሽት ወቃኝና የሆነ መድኃኒት ምናምን ገብቼ እሱን ወሰድኩኝ። ማክሰኞ ወደ ሀገር መተመለስ ማለት ነው ወደ እንጅባራ። ከዛ በኋላ ማክሰኞ ገባሁኝ። ማክሰኞ ስምንት ሰዓት የዘጠኝ ተኩል አካባቢ ገባሁኝ። ከዛ ከገባሁ በኋላ ጥሩ ስሜት አልነበረኝም። ቤተሰብ ማዘን ምናምን ነበሩ። አንደኛ ድካምም ስለነበር መንገድ በራሱ የመጣሁት ድካምም ነበረ። የተወሰነ ለማሳለፍ እየተኛው ከዛ ከመቀነት ሰው ፕሮብለማ ነገሮች ማለት በጣም እንትን እያለ መጣ። ይህ ስሜቱ ማለት ብርት ብርት የማለቱ ስቲል እኔ እስከዛ ራሱ ይሄ በሽታ ይሆናል ብዬ ምንም አልተጠራጠርኩ ነበር። እና ያው ከእንደዛ አይነት ቦታ ተሽት መጫ አየሩን ሊቀየር ይችላል። ሁለተኛ ደግሞ ምግቡን በራሱ ይህን ነው እኔ ውስጤ ላይ የነበረ። እና ከሰዓት ዛንጀዋራ ላይ አንድ ግል በሱ እንትን ላይ ሂጄ ቼክ ተደረጉ። ቼክ ሲደረግ በወቅቱ ታይፎይድ እንዳለብኝ ነው የተነገረኝ። ታይፎይድ እና ታይፎይድ ከዛ ሙቀትን ተለክቼ ሙቀቴ ነው 13.5 ነበረ። ወን ዶክተሩ በግል ላይ በቃ ያለውን ነገር የመራም ሸልማ ካልተሻለ ደውለን ግን በግል መጠን ግን አናግረኛለን። ከዛ እንደዛ መጣው ወደ አሁኑ መድኃኒትን ጀመርኩኝ። አምስት ጠዋት ላይ ተደወለ ከዞን ጤና ቢሮ ማለት በባለቤቴ ስልክ ተደውሎ እንዲህ መረጃ ሰምተን ነው ምናምን አለኝ። እኔም ያለውን ነገር በግልጽ ተናገርኩ። አሁን እንዲህ መሰለኝ ነገር ችግር ስጋት ነው እና ይህንን ይመለከተኛል በሚል አይ እኔ እስካሁን ደህና ነኝ እነዛ የሚባል ምልክት ነገር የለብኝም፣ ግን ተመርምሬ ታይፎይድ እንዳለብኝ የተነገረኝ ብዬ እንዲሁም እንዳምነኝ ብዬ በወቅቱ የሙቀት የራሱ 37 ነው ብዬ ነገርኩኝ። ከዛ ወደ አሁኑ ሚዲያ ላይ አዲስ ቅዳም ከተማ እና የእንጅባራ ከተማ ኮሮና በተያዘ ሰው እየተረበሸች ነው እንግዲህ እዚህ ጋር ማለት ነው ምንም ባልተረጋገጠ ነገር ላይ ማለት ነው።
ከኮሮና ቫይረስ ጋር ምርመራ ተደርጎ የምርመራ ውጤት ይፋ ባልሆነበት ሁኔታ ነው ይሄ መረጃ የተሰራጨው።
ይሄ ነው ይህ ባልሆነበት ሁኔታ ላይ በሶሻል ሚዲያ ደግሞ ያን ወሬ በጣም ተቀባበሉት። ይገርምሻል፣ በየቦታው ከቴሌሊ ጀምሮ ኮሶቨር፣ ቻግኒ፣ ዳንግላ፣ ባህር ዳር ሁሉ ሂዶ በየጭፈራ ቤቱ እንዲያደርጓል ብሎ ሰውየው ነው ይህንን ሲናገፋ ያ ችግር የለውም እኔ በመጠየቅ ባለብኝ በርታይቶ በአካል ይጠይቃለሁ። አርብ ዕለት መጡ። አርብ መጡ ከክልል የመጡ ባለሙያዎች ናቸው። ያምን አመት ባለን ብለው ለሷ ነው አሁንም ይደውላል። መጡ ባለሙያዎቹ ከክልል የመጣ እንደዚህ በዛሬ እኔም ማለት እስከዛም ድረስ እንኳ ምንም ውስጤ ላይ ሀር በሽታ ይኖራል ብዬ አላልኩም። እንዲሁም እንዴት እንደዚህ ብሎ ስሜን ባልሆነ ነገር እንትን ይላሉ የሚለው ነው ውስጤ ላይ የነበረ። እኔ ላይ የተለየ ምልክት አይታቸው ነው ወይስ ምንድን ነው? እኔ እንዲታክም ነበር እና ያለው ችግር ይሄ ነው ብዬ በግልጽ ከመናገር ነው እነሱም አይ ይዙ ነው ተብለን የመጣ ነው ስለዚህ ማምና ይመሰላሉ። ኦኬ እንደዛ ከሆነ ለምን ደስ ይላል። ምክንያቱም ይህ ለጋራም ስለሆነ ችግር የለውም አልኩኝ። ማምና ተወሰደ። አርብ ጠዋት ማምና ተወሰደ። ቅዳሜና እሁድን እቤት ነበርኩኝ። አልወጣሁም፣ የትም ከዛም ራሱ አልወጣሁም። ሰኞ ጠዋት ነው የመጡ ውጤቱ በጋራ ባላችሁበት ነገራችሁ ምናምን ተብሎ ቁጥር ተነገረን። ውጤቱ ከ80-95% ይሆን በሽታው ድኗል፣ ግን ምልክት እያሳየ ስለሆነ ባህር ዳር ሆስፒታል መቆየት አለብን ምናምን አሉ። ባለቤቴ በጣም ደንግጣ በወቅቱ ጮኸች። ማገር ምናምን ነበሩ። ያላሰብኩት ነገር ነው የተከሰተው። መጨረሻ ላይ ራሴን አረጋጋሁኝ እና አምቡላንስ ይመጣል ተዘጋጅ ተብሎ ወደዚህ የመጣሁበት ሁኔታ ነው።
ከብዙ ሰዎች ጋር ተገናኝተው ነበር?
እኔ በፍጹም አልተገናኘሁም። አሁንም የምናገረው ነገር በወቅቱ የነበረው ሁኔታ ማለት ነው አስታውሳለሁ። ማዘር ነበረች፣ ፋዘር ነበር እና ደግሞ ጎረቤት የባለቤት ዘመዶች አልፎ አልፎ ማለት ነው። ላይክ እንደነገርኩሽ ምሳ ሰዓት አካባቢ ነበረ። የተለየ ፕሮግራም ኖሮ ሳይሆን ያው መሆን ያለበት ቡና ተፈልቶ ምናምን ይጠብቅሻል። ይህ ባህላችን ነው። የተለየ ድግስ ወይ ደግሞ ሌላ ነገር አልነበረም። በወቅቱም በዛን ሰዓት ላይ ከበለት ሚዲያም የተጠየቁት ጥያቄ ነው። ድግስ ነበረ፣ በጣም ብሶ ተሰብስቦ ነበር። ይሄ አልነበረም። የተገናኘኋቸው እናት ነበረች ማዘሬ፣ ከዛ ፓነርም ነበረ። ከዛ በኋላ ጓደኞች አልፎ አልፎ የተወሰኑ ጓደኞች ነበሩ። ከዛ ውጭ የተለየ ሰው ተጠርቶ በወረቀት ይሄ ድላለ ተረግሶ ምናምን ይህ አይደለም። ይህም ህብረተሰቡ የሚጠይቀው ጥያቄ ነው እና ይገርምሻል፣ አጎቴ ማለት ነው እንጅባራ ፖሊስ አዛዥ ነው አልተገናኘውም። ነገር ግን እሱ ከኔ ጋር ባልተገናኘበት እሱ ብቻ ሳይሆንም ሌላ ማጎቴ ገብተው በጣም ከኔ ጋር ባልተገናኘበት ሁኔታ
ምንም ባላገኝ በስልክ ግን በስልክ ነው ተደዋውለን እንደመጣ ሰምቻለሁ። በቃ ስራ ላይ ችለውን ሆኖ ተብሎ ያወራንበት ሁኔታ አለ። አይ ምንም ያሷሽ ነገር አለ። እሱ ወደ 20 ምናምን ቀን ከማቆያ ገብቶ ሌላኛው አብሮቴም እንደዛው በእኔ በኩል በማዘርም ሰዎች ብዙ ሰዎች ገብተው ይህን ከቤተ ክርስቲያን ላይ ተለይተው ነው ውጩ ተብሎ ማለት ነው። ከብዙ ነገር ነው የተባለ። ከግብጽ ተልእኮ ነው፣ ከህዋት ተልእኮ ነው። ይህን ሁሉ የሚባልበት ሁኔታ ነው ነበር። በጣም የሚያሳዝን ማለት ነው። በጣም ና በዚህ አጋጣሚ መናገር ፈልጎ የሶሻል ሚዲያ አጠቃቀማችንን ስርዓት ባለው ፈር ባለው ነገር ሲሆን በጣም ጥሩ ይመስላል። ምክንያቱም እኔ የመጀመሪያው ኢትዮጵያ ውስጥ ኮሮና ተጠቂን ያስመሰልኩ እንደዛ መጀመሪያ ላይ ገብቷል ተብሎ በተነገረበትን ሰዓት እንደ አይነት መረበሽ እንደ አይነት ሌላ ስጋት ውስጥ አልተገባም።
አድማጮቻችን፣ ከአቶ አንሙ ታወቀ ጋር የተደረገው ቃለ ምልልስ በዚህ አላበቃም። ሙሉ የቃለ ምልልሱ ቅጂ በዌብሳይታችን ላይ የሚቀመጥ መሆኑን ከወዲሁ ለመናገር እንወዳለን። በኮቪድ-19 ሳቢያ ሀገራት ለከባድ የምጣኔ ሀብት ቀውስ ተጋልጠዋል። የምጣኔ ሀብታዊ ቀውስ ደግሞ ከኮቪድ-19 ወረርሽኝ በኋላም ለቀጣይ ጥቂት ዓመታት ጫና እንደሚፈጥር እየተተነበየ ነው። ኢትዮጵያስ እንደ ሀገር ምን ማድረግ አለባት ስትል ኤደን ገረመው ከምጣኔ ሀብት ባለሙያው አቶ አብዱል መናን መሐመድ ጋር አጭር ቆይታ አድርጋለች።
አቶ አብዱል መናን መሐመድ በእንግሊዝ ሀገር በኤደንብራ የቢዝነስ ትምህርት ቤት በምጣኔ ሀብት የፒኤችዲ ተማሪና የሂሳብ ባለሙያ ናቸው። የኮቪድ-19 ወረርሽኝ ከተስፋፋበት ጊዜ ጀምሮ በዓለም ዙሪያ ስለታዩትና ስለሚጠበቁት የምጣኔ ሀብታዊ ቀውሶች ኢትዮጵያ እንደ ሀገር ቀድማ በጥናት በተደገፈ መልኩ መዘጋጀት እንዳለባት ይጠቁማሉ።
ኢትዮጵያ ላይ ምን ያህል ዴንጀሩ የተጋረጠባትን ዴንጀር በደንብ አሰሳረግ ነው። ሱ ካካሄዱ በኋላ በጣም ሊጎዳ የህብረት ክፍልን እንዴት መደጎም ይቻላል፣ መርዳት ይቻላል የሚለው ላይ ሰፋ ያለ ፕላን ማዘጋጀት ነው። ምናልባት ሶስት ወር ከ3-6 ወር እዚያ አሁን የተዘጋጀ ኢንግለንድ ውስጥ ሶስት ወር አለ ስኪኖ ካለ ሶስት ወር ነው የሚቆየ ይታይ ደግሞ ይሆናል። የኢትዮጵያ መንግስትም ከ3-6 ወር ወቅቱን አሰስ ማድረግ እና ለዛ ፒሪድ የሚሆን ገንዘብ የሚሰጡን አሁን ሰሞኑ እንደተጠየቁ አይነት ጥሩ ላይ ደርስም ይችላል። በአገር ውስጥ ሚንስ ህብረተሰቡንም መጠየቅ ይቻላል። እርዳታ መንግስት የሚያጥፎን ፕሮጀክት ካለ በዚህ ጊዜ ማዘግየት ወይም ዲላይ ማድረግ ይችላል። የተወሰነ ፕሮጀክት ከዚህ በላይ የሚቀድም ጉዳይ ስለ በዛ ቢሆን ፕላን ማዘጋጀት እና ፕላኑን ማስፈጸሚያ መዋቅርና መመሪያዎችን ማውጣት ነው። የተወሰኑ እርምጃዎችን ከመውሰድ
አቶ አብዱል መናን ስርዓት ወጣቶች ከኮቪድ-19 በኋላ በሚከሰቱ ምጣኔ ሀብታዊ ችግሮች ሳቢያ በከፋ ሁኔታ ሊጎዱ ስለሚችሉ እቅዶች ሲወጡ ወጣቶችን ከግንዛቤ ውስጥ ማስገባት መረሳት የለበትም ባይ ናቸው።
ባለፈው 15 ዓመት ኢኮኖሚ አድጓል፣ ግን ስራ ፈጠራ ላይ ችግር አለ። የሚጠበቀውን ያህል ስራ አልፈጠረም። ስፔሻሊ ለወጣቱ ቤቱ የፖለቲካ አለመረጋጋት ውስጥ የሚገባችው የለም። ወጣቱ ስራ የለውም፣ ተስፋ የለውም፣ ስራ ከሌለው እና የጠቅላይ ሚኒስትር አብይ መንግስት ስልጣን ከመጣ በኋላ የሀገሪቱ የፖለቲካ አለመረጋጋት ውስጥ የነበረችበት መስዳሁ ያለ 2 ዓመት። አሁን መንግስት ኢኮኖሚ ሪፎርም እያካሄደ ነው፣ የኢኮኖሚ ማሻሻያ ማለት ነው። ይሄ የኢኮኖሚ ማሻሻያ ታርጌቱ ስራ ፈጠራ ደግሞ መሆን መቻል አለበት። የለም ስራ የሚፈጥር ኢኮኖሚ ማሻሻያ መሆን አለበት። ሜይሊ ምን ሴክተር ነው ኢትዮጵያ ውስጥ ወጣቱ ስራ ሊፈጥር የሚችለው በደንብ መለየት ያስፈልግ። እንደ ኮንስትራክሽን ነው ትልቁ ስራ ይፈጠረ። እንደ ኮንስትራክሽን ሴክተር ከመኖሪያ ቤት ግንባታ ጋር ተያያዘ አዲስ አበባ ውስጥ ትልቅ የስራ እድል ነው የፈጠረው እና እንደዛ አይደንቲፋይ ማድረግ ያስፈልጋል።
በዓለም አቀፉ የምጣኔ ሀብት ቀውስ ምክንያት ኢትዮጵያ ውስጥ ከፍተኛ የሆነ የውጭ ምንዛሬ እጥረት ሊያጋጥም እንደሚችል የሚጠቅሱት አቶ አብዱል መናን ጥንቃቄ በተሞላበት መንገድ ከፍተኛ የምጣኔ ሀብት ጫና የማያሳድሩ የመንግስት ድርጅቶችን ወደ ግሉ ዘርፍ ማዛወሩ መፍትሄ ነው ይላሉ።
እንደምታየው በጣም ተለዋዋጭ የምታገኘው መረጃ በጣም ተለዋዋጭ ነው። እዚህም ቢሆን አፍሪካም ቢሆን አሜሪካም ቢሆን በጣም ተለዋዋጭ ነው። በሽታው መንግስት የሚወስደው እርምጃ ነው የበሽታውን ስርጭት ነው የሚወስነው። እና አትሊስት እንደው ለረጅም ጊዜ እንኳን ማቀድ ባይቻል በጣም ከባድ ነው፣ ስብስብ ነው የረጅም ክላይ ከ5-10 ዓመት ማዘጋጀት ሲበዛ ብዙ ነገሮች ተለዋጭ ነገሮች አሉ። ትናንት የነበረው እና ዊዝን ለካሚንግ እኔ በጣም አጭር ጊዜ 2-3 ዓመት እቅዱ ነው ያለው። ልንወጣበት የምንችለውን እቅድ በጣም ጥሩ የሆነ አሰስመንት መስራትና ለዛ የሚሆን እቅድ ማዘጋጀት ነው የሚያስፈልገው። ለመንግስት ኢኮኖሚክ ሪፎርም ብለው ቃል የገቡት ብዙ ገንዘብ አለ። ምናልባት እሱ መልኮክ ሲረዳናል ሆነ አይኤምኤፍ ወዲ በስድስት ትሬድ ይሰጣቸዋሉ ያለ ማለት 9 ቢሊዮን አለ። ሌሎችም አለ፣ ወርልድ ባንክም አለ፣ ዲቨሎፕመንት አሲስታንት ግሩፕም የተባሉ 30 እነሱ ሀገር የሚሰጡልን ነገር ቶሎ ፑሽ ማድረግና ቢያንስ የገለመ እንድናገኝ ማድረግ ነው። የሀገሪቱ ውስጥ ያለውንም ህብረተሰቡ እንዲረባረብ የለም። በዚህ ሰዓት የገጠመን ብሔራዊ ክራይሲስ ነው፣ የዓለም ክራይሲስ ነው የገጠመን እና እንዲረባረብ ማድረግ ነው እና አንድ እስከ 3 ዓመት የሚሆን ፕላን ማዘጋጀት ያስፈልጋል። ዛሬ ችግር በጣም ሲሪየስ የሆነ ነገር ሊገጥመን ያ ችግር ሊገጥመን የሚችለው ዓለም አቀፍ ተቋማቶቹ ቶሎ ብለው የለም ለሪፎርም ብለው የገቡልን ገንዘብ እንዲሰጡ ማድረግ ነው። ፕራይቬታይዜሽንም አት ዘ ሴም ታይም ጀምረናል። የተወሰነ ፕራይቬታይዜሽን መንግስት ተቋማት ከዛ የተወሰነ የውጭ ምንዛሬ ገንዘብ እናገኛለን የሚል ተስፋ ቴሌ ፕራይቬታይዝ ይደረጋሉ። ሌሎችም የመንግስት ተቋማት እና የተወሰኑትም እንደ ኢትዮጵያን ኤርላይንስ አለመቸኮል ነው። ለምን? ቢኮዝ ኦፍ ክራይሲስ የዋጋ ጉዳይ በጣም ዝቅ ሊልብን ይችላል። እንደዛ ላይ ኢምፓክቱ ማይቆጡትን ተቋሞችን ፕራይቬታይዜሽን ማፋጠን እና የተወሰነ የውጭ ምንዛሬ የምናገኝበትንም ወይም የሀገር ውስጥ ጉዳይ በተመለከተ ደግሞ ኢኮኖሚ እንዳይወድቅ ደግሞ ተቋማቶችን ሰፖርት ማድረግ ነው። የለም ሰራተኞችን ከስራ እንዳያስወጡ መንግስት ኢመርጀንሲ።
አቶ አብዱል መናን መሐመድ ይህን ጊዜ ለማለፍ ከማንኛውም ወቅት በተለየ መልኩ መንግስት የረጅምና የአጭር ጊዜ እቅዶችን አውጥቶ በተደራጀ መልኩ መንቀሳቀስ አለበት ብለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ በላቸው የመሰናዶ አርታኢ፣ ኤልያስ አስማሪ የመሰናዶ አቀናባሪ፣ ኤደን ገረመው በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገ ሰው ይበለን። ሰናይ ምሽት።
ኮንራ